ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 25 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተ ነን።
የምግብ ምርት ብክነትና ጥፋትን በዓለም ደረጃ በግማሽ ለመቀነስ ያስችላል ያለውን እቅድ የሮክፌለር በጎ አድራጎት ድርጅት ዛሬ አዲስ አበባ የተባበሩት መንግስታት ድርጅት የስብሰባ ማዕከል ላይ ይፋ አድርጓል።
ይህ ዝግጅት ዘገባ በዕለቱ አብይ ርዕስ ተይዟል። ከኦሮሚያ የደረሱን ሌሎች ዘገባዎች አሉ። እንደዚሁም በዩናይትድ ስቴትስ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል የቦብ ኮርክርን ቃለ መጠይቅና ሌሎችም ዘገባዎችን አካተን በምሽቱ ዝግጅታችን እናሰማችኋለን። በሁለተኛ የዝግጅታችን ክፍል ደግሞ ኢትዮጵያውያን በውጭ የሚገኙ ኢትዮጵያ ውስጥ ስላለው የረሃብ ሁኔታ እያዘጋጁ ያሉትን ጥረት እንደዚሁም ከአርበኞች ግንቦት ሰባት የአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ ጋር የተደረገ ቃለ ምልልስና ሰሞኑን የተመረቀ የበውቀቱ ስዩምን መጽሐፍ የሚመለከቱ ድንቅ ድንቅ ዘገባዎችን ይዘንላችኋል። የሰዓቱን ዋና ዋና የዓለም ዜና አሉላ።
አገራቸው በሶሪያ የምታካሄደውን የአየር ድብደባ በዚያች አገር አሉ ያሏቸው አሸባሪዎች እስኪደመሰሱ ድረስ አታቆምም ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ተናገሩ። የሩሲያ የውጭ ጉዳይ ሚኒስትር አስተያየት የተሰማው ለአምስት ዓመታት የዘለቀው የሶሪያ ጦርነት እልባት ይበጅለት ዘንድ ታልሞ በጄኔቫ የሚካሄደውና በቋፍ ላይ ነው ያለው የተባለው የሰላም ድርድር የሁለቱ ተፋላሚ ወገኖች የሶሪያ መንግስትና የአማጽያኑ ተጠሪዎች አንዳቸውም የዛሬውን ሶስተኛ ቀን ከአደራዳሪው የተባበሩት መንግስታት ድርጅት ልዩ መልእክተኛ ስቴፋን ዲ ሚስቱራ ጋር ተገናኝተው ሳይነጋገሩ ካሳለፉ በኋላ ነው። ከአልቃይዳ ጋር ግንኙነት ያለውን አሸባሪ ቡድን ጃባት አልኑስራን የአየር ድብደባው ኢላማ ነው ያሉት ላቭሮቭ አገራቸው እያካሄደች ያለችውን የአየር ድብደባ ለምን እንደሚገባት እንዳልታያቸው አመልክተዋል።
ዜናውን እንቀጥላለን። የዓለም ዜና። ክቡራትና ክቡራን አድማጮች፣ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአስተዳደር ዘመናቸው የመጀመሪያ የሆነውን በአንድ የዩናይትድ ስቴትስ መስጊድ በሚያደርጉት ጉብኝት የቦልቲሞር የሙስሊም ማኅበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ይነጋገራሉ። ይህ የዩናይትድ ስቴትስ ፕሬዚደንት የእስልምና እምነት ተከታይ የሆናችሁ አሜሪካውያን እንደ ባህልና ወጋችሁ ፈጣሪያችሁን ለማምለክ በዚህች አገር ያላችሁን መብትና ባህላችሁን ለማስጠበቅ ያላችሁን ጠንካራ አቋም የሚያንጸባርቅ አጋጣሚ ነው ሲሉ የዋይት ሀውሱ ቃል አቀባይ ጆሽ ኤርንስት በትናንትናው ምሽት በሰጡት አስተያየት የፕሬዚደንቱን ጉብኝት ፋይዳ አጽንኦት ሰጥተው ተናግረዋል። ኦባማ በቦልቲሞር ከተማ በሚገኝ መስጂድ ተገኝተው ለእምነቱ ተከታዮች ከሚያሰሙት ንግግር አስቀድሞ ስጋታቸውን ለመረዳትና ሐሳባቸውን ለመስማት ከሙስሊም አሜሪካውያን መሪዎች ጋር በጠረጴዛ ዙሪያ ውይይት የሚሳተፉ መሆናቸውን የዋይት ሀውስ መግለጫ አመልክቷል። ኦባማ ከዚህ ቀደም በውጭ አገሮች የሚገኙ የተለያዩ መስጊዶችን ጎብኝተዋል።
ቀደም ብለን በጠቆምነው የሶሪያ ንግግሩ በሚካሄድበት ሁኔታ ላይ በተገለጸው መሰረት የምታካሄደውን የአየር ድብደባ ከአሸባሪዎች ይልቅ በፕሬዚዳንት ባሽር አልአሳድ ተቃዋሚዎች ላይ ያነጣጠረችው ነው በሚል በምዕራባውያን ክፉኛ ብትተችም ሩሲያ በበኩሏ ግን ስታስተባብል መቆየቷ ይታወሳል። በሶሪያ የሚካሄደው የአየር ድብደባ እንዲቆም በትላንትናው ዕለት ጥሪ ያቀረቡት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የተኩስ አቁሙ ስምምነት አስቸኳይ ተፈጻሚ መሆን አለበትም ብለዋል። በሌላ ተያያዥ ዜና ሰሜን ኮሪያ የረዥም ርቀት ሮኬት ወደ ህዋ ለማስወንጨፍ የያዘችውን እቅድ ትሰርዝ ዘንድ በመጠየቅ ጃፓንና ደቡብ ኮሪያ ዩናይት ስቴትስን ተቀላቅለዋል። ሰሜን ኮሪያ የያዘችው ይህ እቅድ በዚያች ሀገር የቦለስቲክ ሚሳይልና የኒውክሌር ጦር መሳሪያ ፍብረካ ክንዋኔን የሚያግደውን የተባበሩት መንግስታት ድርጅት ድንጋጌ ይጥሳል ሲሉ ነው ሶስቱ ሀገሮች የከሰሱት። ሰሜን ኮሪያ የምድር ቃኝ ሳተላይት ያለችውን የፊታችን ሰኞ ጥር 30 አንስቶ እስከ የካቲት 17 መካከል ባለው ጊዜ የማስወንጨፍ እቅድ ያላት መሆኑን ትላንት ማምሻው ላይ ነው ለተባበሩት መንግስታት ድርጅት ይፋ ያደረገችው።
ክቡራትና ክቡራን አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ዘገባ ሰሞኑን ዓለምን እያስጨነቀ ባለው የዚካ ወረርሽኝ ላይ ያተኩራል። ትዝታ በላቸው ዝርዝሩን ይዛለች።
የዚካ ቫይረስ በራሱ እምብዛም አሳሳቢ አይደለም። በሽታው ብዙም ህመም የማያስከትልና ለህይወትም የማያሰጋ ነው ተብሏል። ሆኖም ግን ቫይረሱ አዲስ የተወለዱ ህጻናት ላይ የአካል መጓደል እንደሚያደርስ ታውቋል። በብራዚል ብቻ እስካሁን 4,000 ህጻናት ላይ የአንጎል መጓደል አደጋ ተስተውሏል። ቫይረሱ በአንድ አፍታ ስለተሰራጨ የዓለም ጤና ድርጅት አስቸኳይ የዓለም ጤና ጠር ሲል አውጇል። ለጸነሱ ሴቶች የሚሰጥ የዚካ መከላከያ ክትባት እስካሁን አልተገኘም። ስለዚህ የዓለም ጤና ድርጅት ማህበረሰቦች የጸነሱ ሴቶችን በሽታውን ከምታስተላልፍ ትንኝ ለመከላከል ዘመቻ እንዲጀምሩ ጥሪ አድርጓል። የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ ማህበረሰቦች የበሽታው አስተላላፊ ትንኝ የሚራቡበትን የታቆረ ውሃ ማጽዳት አለባቸው ብለዋል። በዘመቻ መልክ የመከላከያ መረጃዎችን ለሴቶች ማዳረስ ራሳቸውንና ያልተወለዱ ልጆቻቸውን ከበሽታው እንዲከላከሉ ያስችላል ብለዋል።
If we learn one thing from Ebola, mobilizing communities is absolutely critical.
ከኢቦላ አንድ የተማርነው ነገር ካለ ማህበረሰቦች በመከላከያ ዘመቻ ማሳተፍ እጅግ ቁልፍ የጤና ጥበቃ እርምጃ መሆኑን ነው። ከዚያም የጤና ሰራተኞችን፣ በተለይ አዋላጆችን፣ በተለይ ደግሞ የሴቶች ጤና ጥበቃ ላይ የሚሰማሩትን ስለ በሽታው መተላለፊያ ምርመራ ዘዴም ማሳወቅ ነው።
እንዲህ አይነቱ አሰራር የበሽታውን መተላለፍ ይገታል የሚል ተስፋ አላቸው የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ።
ከቀደመው ዜና ጋር በተያያዘ በላቲን አሜሪካና በካሪቢያን ሀገሮች የሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች የዚካ ቫይረስን ወረርሽኝ ለማስቆም ማህበራዊ ዘመቻ መጀመራቸውን የተገለጠበትን ነው። አድማጮች የተከታተላችሁት የቫይረሱ አስተላላፊ ትንኝ በ25 የዓለም ሀገሮች ውስጥ በብዙ ሺዎች የሚገመቱ ዜጎችን እየነደፈች ነው የተባለው ከሊሳ ሽላይን ከጄኔቫ የደረሰውን ነበር ያስቀደም ነው። በሌላ ተያያዥ ዜና በደቡብ ምዕራብ ዩናይትድ ስቴትስ የቴክሳስ ክፍለ ግዛት ዚካ በመባል ለሚታወቀው ለዚህ ቫይረስ የተጋለጠ ሰው መገኘቱ ተዘግቧል። በትላንትናው ዕለት ይፋ የተደረገው ዘገባ እንዳመለከተው በዩናይትድ ስቴትስ በግብረ ስጋ ግንኙነት አማካኝነት ለቫይረሱ የተጋለጠ ሰው ሲዘገብ ይህ የመጀመሪያው መሆኑም ተጠቁሟል። ህመምተኛው ለዚካ ቫይረስ የተጋለጡት በቅርቡ ቫይረሱ በስፋት ከተሰራጨባቸው የላቲን አሜሪካ አገሮች አንዷ ከሆነችው ቬኔዙዌላ ደርሰው ከተመለሱና ለቫይረሱ መጋለጣቸው ከተረጋገጠ የፍቅር ጓደኛቸው ጋር የግብረ ስጋ ግንኙነት ከፈጸሙ በኋላ ነው ሲሉ የዳላስ አውራጃ ባለስልጣናት ተናግረዋል። የአውራጃዊቱ ባለስልጣናት ዘግየት ብሎም በትዊተር አማካኝነት በላኩት ሌላ መልእክት የተባሉት ህመምተኛ ራሳቸው በቬኔዙዌላ ጉብኝት አድርገው የተመለሱ ናቸው ሲሉ አስተላልፈው ነበር። ይሁንና በቴክሳስ የዚካ ቫይረስ የመገኘቱን ዜና ትክክለኝነት ያረጋገጠው የዩናይትድ ስቴትስ ብሔራዊ በሽታዎች መቆጣጠሪያ ድርጅት ሲዲሲ ዲሬክተር ዶክተር ቶም ፍሪደን በበኩላቸው በትላንትናው ዕለት በተመሳሳይ በትዊተር ባስተላለፉ መልእክት ቫይረሱ ከቬኔዙዌላ ከተመለሱት የፍቅር ጓደኛቸው በግብረ ስጋ አማካኝነት የተላለፈባቸው እኚህ ሰው ወደ ውጭ ሀገር ያልተጓዙ መሆናቸውን አመልክተዋል። ዶክተር ፍሪደን በተጨማሪም ለአሜሪካ ድምጽ በላኩት የኢሜይል መልእክት ወደ ላቲን አሜሪካ ከተደረገ ጉዞ ጋር ሳያያዝ በዩናይት ስቴትስ መኖሩ በላብራቶር ምርመራ የተረጋገጠ የመጀመሪያው የዚካ ቫይረስ ክስተት ነው ብለዋል። አድማጮች፣ ለሰዓቱ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 እንዲሁም በ12080 እና በ12140 ኪሎ ሄርዝ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 25 2008 ዓ.ም ምሽት ፕሮግራማችን ነው።
እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የምግብ ምርት ብክነትና ጥፋትን በዓለም ደረጃ በግማሽ ለመቀነስ ያስችላል ያለውን እቅድ የሮክፌለር በጎ አድራጎት ድርጅት ዛሬ በአዲስ አበባ የተባበሩት መንግስታት ድርጅት የስብሰባ ማዕከል ይፋ አድርጓል። በአሁኑ ወቅት በተለያዩ ምክንያቶች የሚባክነው የምግብ ምርት ጥቅም ላይ ቢውል በመላው ዓለም በረሃብና የተመጣጠነ ምግብ በማጣት የሚሰቃዩትን ሁሉ መታደግ እንደሚቻል የተገለጸው። መለስካቸው አማሃ ተጨማሪ ዘገባ ይዟል።
አዲስ አበባው የመንግስታቱ ድርጅት የስብሰባ ማዕከል ከትናንት በስቲያ ጀምሮ ከሚካሄደው የዩናይትድ ስቴትስ እና አፍሪካ የንግድ ሥራ ጉባኤ አንዱ ክፍል በሆነው በዚህ ክንዋኔ የሮክፌለር በጎ አድራጎት ድርጅት ይልድ ዋይዝ የሚል ስያሜ የሰጠውን ውጥን ዛሬ ረፋዱ ላይ ይፋ አድርጓል። ለሰባት ዓመታት በአፍሪካ ተግባራዊ ይሆናል የተባለው ውጥን 130 ሚሊዮን ዶላር ወጪ እንደሚደረግበት ሲገለጽ በዓለም ደረጃ የሚያመጣው ለውጥ ረሃብን በእጅጉ ከመቀነስ አንስቶ የመሬትን ከባቢ አየር ሙቀትም ለመቀነስ የሚያስችል ሌላ ብልሃት እንደሆነም እየተነገረ ነው። በአፍሪካ በተለይም ከሳሃራ በስተደቡብ በሚገኙ የአፍሪካ አገሮች የምግብ ምርትን ብክነትን ከመቀነስ ጀምሮ ይህንንም ለመቀነስ ምን ሊያከናውን እንዳቀደ የድርጅቱ የአፍሪካ አህጉር ጽህፈት ቤት ኃላፊ ማማዱ ቢቴ አብራርተዋል።
ኢንፓርቲኩላር ሂር ኢን አፍሪካ ሳብሳሃራን አፍሪካ ኢት አፌክትስ over 470 million smallholder farmers.
በተለይ ከሰሃራ በታች በሚገኙ የአፍሪካ ሀገሮች የምግብ ብክነት 470 ሚሊዮን በላይ አነስተኛ ይዞታ ያላቸው ገበሬዎችን ይጎዳል። በዚህ ምክንያት ከ15 ከመቶ በላይ የሆነውን ገበያቸውን ያጣሉ። ድርጅቱ ይህንን ውጥን ከሀገሮቹ ጋር በመሆን ማለትም ከግል ዘርፍ ከመንግስታትና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ሊተገብረው ያለመው በ2030 ዓመተ ምህረት ላይ የምግብ ብክነትና ብልሽትን በ50 በመቶ ለመቀነስ ነው።
እንደ ዓለም የምግብና የእርሻ ድርጅት ከሆነ በመላው ዓለም የሚገኙ 1.2 ቢሊዮን ረሃብተኞችንና በተመጣጠነ ምግብ እጦት የሚሰቃዩትን ሁሉ ለመመገብ የሚያስችል የምግብ ምርት ይመረታል። የዚህ ሲሶ የሚሆነው ምርት ግን አይበላም ወይንም ከእርሻ ወደ ገበታ አይደርስም። በሌላ በኩል ደግሞ የዓለም ሕዝብ ቁጥር እንደ አውሮፓ ዘመን አቆጣጠር በ2050 በሁለት ቢሊዮን ይጨምራል። ዓለም አቀፋዊው ድርጅት አክሎም የምግብ ምርትን መጨመር ብቻ ሳይሆን የተመረተው እንዳይባክን በማድረጉ በኩልም ብዙ ሊሰራ ይገባል ይላል። የሮክፌለር በጎ አድራጎት ድርጅት የአፍሪካ ጽህፈት ቤት ኃላፊም ይህንን የምግብ ምርት ብክነት በአፍሪካ አህጉር ለመቀነስ ዛሬ ይፋ የተደረገው ውጥን በገበሬዎች ዙሪያ ምን ሊያከናውን እንዳቀደም አስረድተዋል።
Getting the post-harvest loss reducing technology in the hands of farmers.
የድህረ ምርትን ለመቀነስ የሚያስችሉ ቴክኖሎጂዎችን ለገበሬው ማዳረስ የተለያዩ የማምረት ፍላጎታቸውንና እነዚህን ቴክኖሎጂዎች በእጃቸው እንዲያስገቡ የሚያስችላቸው የብድር ዘዴ ማመቻቸትና እነዚህን ቴክኖሎጂዎች በሚገባ እንዲጠቀሙባቸው ማድረግ ሲሆን በተጨማሪም ምርታማነታቸውን ለማሻሻል የሚያስችሏቸው መልካም የግብርና ዘዴዎች ላይ ስልጠና መስጠትና ከገበያ ጋር ይበልጥ እንዲቆራኙ በአንድ ላይ መሰባሰብ የሚያስችላቸውን መድረክ መፍጠር ነው።
ይልድ ዋይዝ ለተሰኘው ለዚህ ውጥን በአፍሪካ ውስጥ የመጀመሪያ ትኩረት የሚሆኑት ሶስት አገሮች ብቻ መሆናቸውም ታውቋል። እነሱም ኬንያ፣ ናይጄሪያ እና ታንዛኒያ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንደምንሰማም እርግጠኛ መሆን አልቻልንም። ፕሮዲሰራችን ተቀናባሪያችን ይሰማል እያለ ነው። በመሀል አድማጮች የተቆራረጠ የምትሰሙት ድምጽ ካለ በከፊል የምትሰሙት በከፊል የማትሰሙት ካለ በገጠመን የቴክኒክ እክል ምክንያት መሆኑን ገልጸን ይቅርታ እንጠይቃለን። አሁን ይሰማኛል ያለ ይመስላል። መከፈትና ለመከፈቱን እንኳን አናውቅም። ሰለሞን ወደሚቀጥለው ዘገባ እንለፍ።
አሁን የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ከሁለት ወራት በፊት የተቀሰቀሰው ሁከት ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለን የገመዳና ነሞ ዳንዲ ወደ ተለያዩ ከተሞች ደውለው ያጠናቀሯቸው ዘገባዎች አሉ። በዩናይትድ ስቴትስም የሚኒሶታ ግዛት ሁለት የሕግ መወሰኛ ምክር ቤት አባላት በጋራ ለውጭ ጉዳይ ሚኒስትር ጃን ኬሪ በሁኔታው አሳሳቢነት ላይ የጻፉት ደብዳቤ አለ። ሰለሞን ክፍሌ ሁሉንም አካቶ እንደሚከተለው ያቀርበዋል።
በምስራቅ ወለጋ ዞን ኑኑ ቁምባ ወረዳ የአደሬ ከተማ ነዋሪዎች ለልማት ስብሰባ በሚል በትላንትናው ዕለት በከተማይቱ መስተዳድርና ኦህዴድ ቢሮ የተጠራው ስብሰባ ወደ ተቃውሞ መቀየሩን ነዋሪዎች ገልጸዋል። በስብሰባው ላይ ባለሥልጣናቱ ስለ ልማት መናገር ሲጀምሩ ሕዝቡ ግን ልጆቻችን በየትምህርት ተቋማቱ እየተገደሉ ሌሎች የት እንደደረሱ በጠፉበት በአሁኑ ወቅት ከእናንተ ከባለሥልጣናቱ መልስ እንፈልጋለን ሲሉ ጠይቀዋል። ባለሥልጣናቱ ግን ለሕዝቡ ጥያቄ መልስ መስጠት ስላልፈለጉ ሕዝቡ ስብሰባውን በትኖ ወደ ተቃውሞ ማሰማት መግባቱ ተገልጿል። ከነዋሪዎቹ አንዱ እንዲህ ያስረዳል።
አማስማን ኮንኮላስ ከተደዳቴን ምኖትን ትካኔ እትሱያለኒ ወሮቲ
ከዚያ የጸጥታ ኃይሎች በመኪና መጥተው ተቃውሞውን ለመበተን ሞከሩ። አድማ በታኝና የፌዴራል ኃይል ነበሩ። ሕዝቡም ሸሽቶ ወደ ጫካ ገብቷል ነበር ያለው። የአደሬ ከተማ አስተዳዳሪ አቶ ወርቅነ በእጅ ስልካቸው ላይ ተደውሎላቸው መልሳችሁ ደውሉልኝ ልዘጋጅ ብለው በድጋሚ ሲደወልላቸው ግን የደወላችሁት ቁጥር ትክክል አይደለም ይላል ስልካቸው። በሌላ በኩል ደግሞ በጉጂ ዞንና በቦረና ዞን መካከል በምትገኝ ኦኮቴ በምትባል አካባቢ የሼህ አላሙዲንን አዲስ የወርቅ ቁፋሮ ፕሮጀክት ለመጀመር የሚደረገውን ዝግጅት በመቃወም የተለያዩ ወረዳ ነዋሪዎች ዛሬ የተቃውሞ ሰልፍ ወጥተዋል። ሚድሮክ በሻኪሶ አካባቢ ያደረሰው አንሶ አዲስ ፕሮጀክት በኦሮሞ መሬት መሰጠቱን እንቃወማለን ይላሉ ሰልፈኞቹ።
ኡምኒ ነጋ ኤክሲሱ ኡመተ ቡሌ ወልተዱፊ ሳፍጀሩ ካን ካን ኩፍቴ ካብኔ ጉዲናሌን ጅርቲ ተአናሌ ኡኩር ቢተኔ
ጸጥታ አስከባሪዎች አንድ ላይ ሊወጣ የነበረውን ሕዝብ በየቦታው እያስቆሙ ለመበተን ከካቢኔ አባላትና የዞን ባለሥልጣናት ጋር ሞከሩ። ሕዝቡ ግን አልፎ ተቃውሞውን ማሰማት ችሏል ነበር ያለው። የተቃውሞ ሰልፉ ተጠናቆ ሕዝቡ ወደ የቤቱ አካባቢዎች ሲያመራ ግን የጸጥታ ኃይሎች ጠብቀው ድብደባ እንዳደረሱበትና ከታሰሩት መካከልም ቱኔ ገናሌ የሚባል ሰው በደረሰበት ከፍተኛ ድብደባ ለሕይወቱ አስጊ በሆነ ሁኔታ ውስጥ እንዳለ ገልጸዋል። የጉጂን ዞን ባለሥልጣናት ለማግኘት ያደረግነው ጥረት አልተሳካም፣ እንዳገኘን እናቀርባለን። በሌላ በኩል በምዕራብ ወለጋ ጃርሶ ወረዳ ገባ ዳፍኖ ከተማ የማስተር ፕላኑን በመቃወም ሰልፍ ወጥታችኋል ተብለው የተከሰሱ 26 ተማሪዎች ትላንት ፍርድ ቤት ቀርበዋል። በምስክርነት የቀረቡባቸው ካቢኔዎች ሚሊሻዎችና የፖሊስ አባላት ሲሆኑ አቃቤ ሕግ መረጃ አለኝ በማለቱ ተጨማሪ ቀን እንዲሰጠው ጠይቆ ለሳምንት ተቀጥሯል። ሁኔታውን ከተማሪዎቹ አባት አንደኛው እንዲህ ያስረዳሉ።
ምዕራብ ወለጋ ገባ ዳፍኖ አካባቢ ይህን ሰላማዊ ሰልፍ ወጣችሁ ብሎ አንድ 26 የሚሆኑ ተማሪዎችን ካሰሩ በኋላ በትላንትና ዕለት ፍርድ ቤት አቅርቦ ነበር። ካቀረቡ በኋላ ደግሞ ፖሊሶች ወረዳው ካቢኔዎችን ምስክር አድርጎ እየመሰከሩበት ነው። ለምን ሰላማዊ ሰልፍ ወጣችሁ ብሎ ካሰሩ በኋላ እየመሰከሩበት ነው። አሁን የፈለጉት እርምጃ እየወሰዱበት ነው እንጂ ኦሮሚያ አስተዳደር ችግር ስላለበት አንስተነዋል እያሉ ስለ ኢንፎርሜሽኑ ሰምቶ እንዲያልሰሙ አድርጎ ነው። እዚህ አካባቢ ደግሞ ይህን እየወጡ ነው ያለ።
በምዕራብ ሐረርጌ አሰቦት ወረዳ ባለፈው ሳምንት ሐሙስ ተካሄደ ከተባለው የተቃውሞ ሰልፍ ጋር ተያይዞም አሁንም በአካባቢው ከፍተኛ ውጥረት መኖሩን ያነጋገርናቸው የከተማዋ ነዋሪ ገልጸዋል። በተማሪዎቹና ሰልፉን ለመበተን በወጡ የመንግስቱ ኃይሎች መካከልም ግጭት መፈጠሩን ያስረዳሉ።
ያ ሰንቲ ወን ይሄ ሚሊሾ ታቢ ወር ወራኑን የሮ ሰንቲ ጉፋን ኪቲጋ ፈተማ ወራና ነው።
በዚያን ቀን የሆነው የሜሶ ወረዳ የደህንነት ኃላፊ ሚሊሻዎችንና የመከላከያ ሰራዊት ይዞ መጣ። ወደ ተማሪዎች መተኮስ ሲጀምሩ ተማሪዎቹም ድንጋይ መወርወር ያዙ። ሙሳ የተባለው የደህንነት ኃላፊ ራሱ አንድ አርሶ አደር በጥይት መጥቷል፣ በጠቅላላው 4 ሰዎች ቆስለዋል ነበር ያለው። የከተማው አስተዳዳሪ አቶ ቶፊቅ አሊ መታሰራቸውንና እስካሁንም እንዳልተፈቱ የሚታወቅ ሲሆን በእርሳቸው ቦታም የተመደበ እንደሌለ ያስረዳሉ። እንዴት እንደተወሰዱም ከቤታቸው ሲያስረዳ
ቡልቺቶታ ዱራንዳ ከማመጀማል ይዲ ማመላለ ቡልቻ አና ሜሶ ማመከማል ለመጃ አሙ ቡልቻ ኢቲአና ቡልቻ።
አቶ ቶፊቅ አሊን መከላከያዎችን የያዙት ረመዳን በተባለ ሰው ተመርተው ቤቱ ታሞ በተኛበት ነው። ከዚያም እያንገላቱ መኪናቸው ላይ ወርውረው ይዘውት ሄዱ። ሕዝባችን እንዳለ ያለው እስር ቤት ነው ማለት ይቻላል። የሜሶ ወረዳ የኦህዴድ ኃላፊና የከተማዋ ምክትል አስተዳዳሪም ታስረዋል ብሏል። ይበንዲ እንዳለ እዚ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሁለት ሴናተሮች ኤሚ ክሎባከርና አል ፍራንከን በኦሮሚያ ክልል እየተካሄደ ያለውን ሁኔታ በተሟላ መልኩ አጣርተው የዩናይትድ ስቴትስ ምክር ቤት በኢትዮጵያ የሲቪሎችን ደህንነት መጠበቅ የሚያስችል አስቸኳይ እርምጃ ይወስድ ዘንድ ሪፖርት እንዲያደርጉ ለውጭ ጉዳይ ሚኒስትሩ ጆን ኬሪ ትላንት በጋራ ደብዳቤ ጽፈዋል። ሚኒሶታ በዩናይትድ ስቴትስ ከፍተኛ ቁጥር ያላቸው የኦሮሞ ተወላጆች ይኖሩባታል። ሴናተሮቹ ኤሚ ክሎባከርና አል ፍራንክን በዚሁ ደብዳቤያቸው ሁማን ራይትስ ዋችና መገናኛ ብዙሃን በትንሹ 140 የተቃዋሚ ሰልፈኞች በኢትዮጵያ የጸጥታ ኃይሎች መገደላቸውን በመግለጽ ያወጧቸው ሪፖርቶች በጥልቅ አሳስቦናል ብለዋል። ሚስተር ኬሪ በሰላማዊ የኦሮሞ ተቃዋሚ ሰልፈኞች ላይ በቅርቡ የተፈጸመውን ግድያ በማውገዝ ማመስገን እንፈልጋለን፣ ሆኖም ጠንካራ እርምጃ መውሰድ ያስፈልጋል ሲሉም ሴናተሮቹ አሳስበዋል። የመንግሥቱ የጸጥታ ኃይሎች በኢትዮጵያ ሐሳብን በነጻነት የመጠቀም መብቶቻቸውን ለማስከበር የሚሞክሩ ጋዜጠኞችንና ዜጎች በጅምላ ያስራሉ፣ ይቀጣሉ ሲሉ የሁማን ራይትስ ዋች፣ አምነስቲ ኢንተርናሽናልና ኮሚቴ ቱ ፕሮቴክት ጆርናሊስት ይከሳሉ። የኢትዮጵያ መንግሥት በፕሬስ ነጻነትና የሲቪል ማኅበረሰብ ቡድኖችን እንቅስቃሴ በመገደቡ ምክንያት የሀገሪቱን የሰብአዊ መብቶች ሁኔታ እየተከታተሉ ሪፖርት የሚያደርጉ ወገኖች በአብዛኛው የሚተማመኑት በሶሻል ሚዲያ ሪፖርቶችና ስፍራው ላይ በሚገኙ የተቃዋሚ ሰልፈኞችና ሌሎች ምንጮች ይሆናል። ሁከቱ ይበልጥ እየተስፋፋ ይመጣል የሚል ስጋት ያየለ ሲሆን፣ መንግሥትም የኦሮሚያን ክልል ለማግለል እርምጃዎች እየወሰደ ነው። ባለሥልጣናቱ በቅርቡ በአካባቢው የሞባይል ስልክ አገልግሎቶችን ቆርጠዋል። ብዛት ያላቸውን ወታደሮችም የመደቡ በመሆናቸው ሁከቱ የመጨመሩን ስጋት ማጠናከሩን የሚኒሶታ ሴናተሮች ኤሚ ክሎባከርና አል ፍራንክን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በጋራ በጻፉት ደብዳቤ ጠቅሰዋል። የማስተር ፕላኑን አስመልክቶ ዩናይትድ ስቴትስ ለኢትዮጵያ የምትሰጠው እርዳታ አርሶ አደሮችን ከይዞታቸው በኃይል ለማፈናቀል መጠቀሚያነት ሊውል አይችልም ሲል የዩናይትድ ስቴትስ ኮንግረስ በቅርቡ ጠንካራ መልእክት ማስተላለፉም አይዘነጋም።
ክቡራትና ክቡራን አድማጮች፣ የመጽሔቱ ክፍለ ጊዜ ይቀጥላል። ወደ ኬንያ ይወስደናል ተከታዩም። የኬንያን ድንበር በሕገ ወጥ መንገድ ተሻግራችኋል ተብለው የተከሰሱ ወደ 30 የሚደርሱ ኢትዮጵያውያን የኦሮሞ ተወላጅ ስደተኞች ወደ አገራቸው እንዲመለሱ የማርሳቢት ፍርድ ቤት መወሰኑ ተገለጠ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ስደተኞቹ ጥገኝነት እንዲያገኙ ለኬንያ መንግስት ያቀረበው ጥያቄ አንድ ስደተኛ ከማስጠለል በስተቀር ተቀባይነት እንዳላገኘ ተናግሯል። እንዲመለሱ የተወሰነባቸው ስደተኞች ግን አሁን ያሉበት ሁኔታ አልታወቀም። ገልሞ ዳዊት አጭር ዘገባ ከናይሮቢ አድርሶናል።
ስደተኞቹ ከሁለት ሳምንታት በፊት በሰሜኑ ኬንያ ማርሳቢት ግዛት በፖሊስ ቁጥጥር በዋሉበት ጊዜ ጉዳያቸው በአግባቡ እንዲታይ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ኬንያ ቅርንጫፍ መስሪያ ቤት የኬንያ መንግስትን መጠየቁ የሚታወስ ነው። ነገር ግን ከስደተኞቹ አብዛኛዎቹ ኬንያ ውስጥ ጥገኝነት ማግኘት ለደህንነታቸው ያሰጋል በማለት ኬንያ ውስጥ ጥገኝነት ስላልፈለጉና ወደ ሌላ ሀገር የመሻገር ፍላጎት ስላሳዩ ፍርድ ቤቱ ወደ ሀገራቸው እንዲመለሱ አዟል ሲሉ የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ኬንያ ቅርንጫፍ ቃል አቀባይ ዱክ ሟንቻ ተናግሯል። በፍርድ ሂደቱ ወቅት የስደተኞቹን መብት ለማስጠበቅም ድርጅቱ ጠበቆችን ወደ ማርሳቢት ልኮ የነበረ ሲሆን ወደ 28 ከሚሆኑ ኢትዮጵያውያን አንድ ሰው ብቻ የጥገኝነት ጥያቄ በማቅረቡ ሌሎቹ እንዲመለሱ ተወስነዋል ሲሉ ቃል አቀባዩ አብራርተዋል። የጥገኝነት መብቱ ተጠበቀለት የተባለውም ኢትዮጵያዊ በቅርቡ ወደ ናይሮቢ እንደሚወሰድና እንደሚመዘገብም አክሎ ተናግሯል። በምህጻረ ቃሉ DRA በመባል የሚታወቀው የኬንያ ስደተኞች ጉዳይ ቢሮም በበኩሉ የስደተኞቹ እንዲመለሱ መደረግ እውነት መሆኑን ተናግሯል። ከቢሮው ባገኘን መረጃ መጀመሪያ የስደተኞችን ምዝገባ የሚያካሄድ ስደተኞቹ የተያዙበት ግዛት ማለትም ካውንቲ ሲሆን ከዚያም በኋላ ቢሮ ስደተኞቹን ተቀብሎ እንደሚያስተናግድና ወደሚገባቸው ቦታ እንደሚወሰድ ስማቸው እንዳይጠቀስ የጠየቁ የኬንያ ስደተኞች ጉዳይ ቢሮ ባልደረባ ገልጸውልናል። አሰራሩ ጥገኝነት ፈላጊዎችን ከድንበር እንዲመለሱ በማድረግ ለአደጋ ያጋልጥም ወይ ስንል ላቀረብነው ጥያቄ መስሪያ ቤቱ ይህ ችግር እንዳይከሰት በድንበር አካባቢ ለሚገኙ ለሚገኙ ፖሊሶች በስደተኞች አያያዝ ዙሪያ ስልጠና ለመስጠት በዝግጅት ላይ ነው ሲል መልስ ሰጥቷል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ወደ መጽሔቱ ተከታይ ርዕስ እናልፋለን። በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የቴነሲው ሪፐብሊካን ካብ ኮርከር በልዩ ልዩ የዓለማችን ጉዳዮች በተለይ ደግሞ ወቅታዊ በሆነው በጸረ አይሲል እንቅስቃሴ ላይ ከቪኦኤው ማይክል ባውመን ጋር ተወያይተዋል። ሴናተር ኮርከር መልስ ከሰጡባቸው ነጥቦች መካከል የሶሪያው ቀውስ፣ ሰሜን ኮሪያ ላይ የተጣለው ማዕቀብ፣ በኒውክሌር መርሃ ግብሯ ላይ ከኢራን ጋር የተደረሰው ስምምነትና ጸረ አይሲል እንቅስቃሴ ጥቂቶቹ ናቸው። አዲሱ አበበ ዝርዝሩን ይዟል።
ሴናተር ኮርከር በቅድሚያ የተናገሩት በሶሪያው ውዝግብና ቀውስ መፍትሄ ለማምጣት ስለተያዘውም ጥረት ነው። በቀውሱ ለተጎዱና ለተፈናቀሉ ወገኖች የተጠየቀው እርዳታ እንዳልደረሰ የገለጡት ሴናተር ኮርከር በዚህ ረገድ ከተቃዋሚው ወገን ጋር የተደረገው ግንኙነትም አስቸጋሪ ሁኔታ ላይ እንደሚገኝ ነው ያስረዱት።
Very difficult at this point. I think the opposition that we communicated some with last week has been put in a very
በጣም አስቸጋሪ ሁኔታ ላይ ነው ያለው። የተጠየቀው የሰብአዊ እርዳታ ተግባራዊ አልሆነም። ሌላው ቀርቶ በማስገደድ የተወለዱ ሕፃናት ፕሬዝዳንት አሳድ ከሚቆጣጠሩት እስር ቤት ገና አልተለቀቁም። እናም ያን አይነት ስፍራ ለመምራት ያለው ችግር እንዲህ በቀላሉ የሚገመት እንዳይደለ አውቃለሁ።
በአሁኑ ወቅት የሚታየው መፍትሄ ወይም አማራጭ ዲፕሎማሲያዊ ድርድር ብቻ እንደሆነም ሴናተሩ አስምረውበታል። ሴናተር ባብ ኮርከር ሌላው መልስ የሰጡበት ጉዳይ በሰሜን ኮሪያ የተጣለው ማዕቀብ ነው። በዚህ ረገድ አሉ ሴናተሩ፣ የተባበሩት መንግስታት ድርጅት የሚያካሄደው ውይይት እኛ በአሁኑ ወቅት የምንመኘውን ግብ ይመታል ብዬ አልተሰማኝም። የሰሜን ኮሪያን አካሄድ ልትቋቋም የምትችል አገር ቻይና ነች። ይህ ማዕቀብ ደግሞ የነገሮችን አካሄድ በሙሉ ሊቀይር ይችላል ብዬ አስባለሁ ብለዋል ሴናተር ባብ ኮርከር። ምንም ባለማድረግ የሚመጣ ያልተጠበቀ ውጤት ላይ እንደተደረሰ ነው የሚታየኝ ያሉት ሴናተር ባብ ኮርከር በማያያዝ የዓለም አቀፉን ማህበረሰብ አካሄድም እንዲህ ይገልጣሉ።
The international community has been very engaged in Iran, which is much further behind than North Korea.
እንደምታውቁት ዓለም አቀፉ ማህበረሰብ በኒውክሌር ጦር መሳሪያ እድገት ረገድ በኢራን ጉዳይ ላይ ነው ብዙ የሰራው። እናም ሰሜን ኮሪያ ከምትገኝበት ደረጃ ብዙ ወደ ኋላ ቀርቷል።
አሁን የተያዘው ጥረት የትም እንደማያደርስ ህዝብ የተገነዘበው መሆኑን ሴናተር ባብ ኮርከር ገልጠው ከአንድ ጎረቤቶቻችንን ወደ አንድ አስተማማኝ ወዳልሆነና ወዳልተረጋጋ ሁኔታ እንዳያደርስ ጥንቃቄ ያሻልም ብለዋል። በኢራን የኒውክሌር ጦር መሳሪያ ስምምነት ዙሪያም ተናግረዋል ሴናተር ባብ ኮርከር።
I didn't support it, but of course I want it to be successful. I want good things for our country. I want good things.
እኔ አልደገፍኩትም፣ እንዲሳካ ግን በርግጥ ፈልጋለሁ። ማለቴ ለሀገራችን ጥሩ ነገር እመኛለሁ። ያ ብቻም አይደል፣ በክልላችንና ለአካባቢያችን መልካም ነገሮችን እመኛለሁ። ኃይል በሚያስፈልገን ነገሮች ሁሉ ኃይልን እንሻለን። በሪፐብሊካኖችም በለው ወይም በወገንተኞች ባልሆኑ ዘንድ ስኬታማ ስራ ተሰርቶ ኢራን ልኳን እንድታገኝ ማድረግ ነው የሚያሻው።
ይህ አይነቱ ጥረት በሁሉም መስመር ከተገፋ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔም በአግባቡ ሊከበር ይችላል ሲሉም ሴናተሩ ተናግረዋል። በአሁኑ ወቅት በአውሮፓ የተለያዩ ፍላጎቶች እንደሚንጸባረቁ የተናገሩት ሴናተሩ ሩሲያም በጦር መሳሪያ ሽያጭ ጥቅሟ፣ ቻይናም በመሬት መቀራመት ፍላጎቷ ከገፉ ምክር ቤቱ የትም እንዳይደርስም ስምምነቱም አይከበርም ነው የሚሉት። ወደ ወቅቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫን በመሄድ ሴናተር ኮርከር አዲሱ ፕሬዝዳንት ዩናይትድ ስቴትስ የዓለማችን ሀያለው አገር መሆኗን በማመን ሸሪኮቻችን በእኛ አቅጣጫ እንዲጓዙ ግፊት ማድረግ ያሻዋል ብለዋል። ለዚህም አሉ አሁን ያለንበትን ተጨባጭ ሁኔታ መመርመር ጠቃሚ ነው። አይሲስ አንዱና ወቅታዊ የዓለማችን ጸጥታ ስጋት መሆኑ ይታወቃል። እስላማዊ መንግስት ነኝ ባዩ አማጺ ቡድን እግሩን አፍጋኒስታን ውስጥ ሲያስገባ በወቅቱ እዚያ እንደነበሩ የተናገሩት ሴናተር ያኔ ታዲያ ብታምንም ባታምንም የጦር ኃይላችን አልቃይዳን ሊደመስስ እንደሚችል ከፍተኛ እምነት ነበረኝ ብለዋል። አያይዘውም በአይሲል ማለትም እስላማዊ መንግስት ነኝ በሚለው ቡድን ላይ ግን እርምጃ አልተወሰደም፣ ያ ደግሞ አሳዛኝም አሳፋሪም ነው ብለዋል። ደግነቱ ግን አሁን መከላከያ ሚኒስትር አሽ ካርተር የነገሮችን አካሄድ ለውጠው ዛሬ የምድር ጦር ኃይላችን በአይሲስ ወይም በዳይሽ ላይ የማዳግም ርምጃ ሊወስድ የሚችልበት አቅም ላይ ይገኛል ሲሉ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት የቴኔሲው ሪፐብሊካን ሴናተር ባብ ኮርከር ለቪኦኤ ዘጋቢ ሚካኤል ቦማን የሰጡትን ቃለ ምልልስ አጠቃለዋል።
አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ነው። በዋሽንግተን እና አካባቢዋ ደግሞ ከቀኑ 7 ሰዓት ተኩል ነው። አሁን ረቡዕ ጥር 25 2008 ዓመተ ምህረት ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ነው ስርጭት ነው ያደምጣችሁ ያላችሁት። በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው።
ኢትዮጵያ ውስጥ በድርቅ የተጎዱ ወገኖችን ለመርዳት ዩናይትድ ስቴትስ የሚገኙ ኢትዮጵያውያን እያደረጉ ባሉት እንቅስቃሴ ላይ ያተኩራል። በሁለት የሰሜን አሜሪካ ግዛቶች ዋሽንግተን ዲሲ እና በአካባቢዋ እንዲሁም አትላንታ የሚገኙ ኢትዮጵያውያን የጀመሩት ጥረት በተዋወቀበት ባለፈው ቅዳሜ የተላለፈው ዝግጅታችን የአትላንታው ስብሰባ ለማግስቱ እሁድ የእርዳታ ማሰባሰቢያ ፕሮግራም ማዘጋጀቱን ገልጠን ነበር። እንዴት ተካሄደ? ምን ያህል ሰውስ ተገኘ? ምንስ ተገኘ? አዲሱ አበበ ለኢትዮጵያውያን በአሜሪካ ዝግጅቱ የአትላንታውን ስብሰባ ከሚያስተባብሩት አንዱን አቶ ለአከ ማለደን አነጋግሯል። በእለቱ የነበረውን ሁኔታ በመግለጽ ይጀምራሉ አቶ ለአከ።
በእውነቱ ከተጠበቀው በላይ ነው የሆነው። የመጡት ታዳሚዎች በጣም በርከት ያሉ አመርቃኝ የሆነ ፕሮግራም የነበረው። እንደ አጋጣሚ ደግሞ ቀኑ እሁድ ነበር። የአየር ተባይ በጣም ተባብሮን በጣም ቆንጆ ነበር።
በቁጥር መግለጥ ይቻላል ምን ያህል ሰው እንደገኘ?
አዎ ይቻላል ይቻላል። አዳራሹ እስከ 1000 ህዝብ ድረስ ይዛል። የመጡት ከ600 እስከ 750 ይደርሳል። ትኬቱን ገዝተው ስጦታ ሰጥተው ለተለያዩ ምክንያት ያልመጡት ታዳሚዎች ነበሩ።
እንዴት ነበር? ተናጋሪዎች ነበሩ? ቅስቀሳ የሚያካሂዱ የኢትዮጵያውያን ድርቅና ረሃብ በደንብ አስረድተው ሰው እንዲሰጥና እንዲለግስ ለማድረግ እንደው ተጽዕኖ ሊያሳድሩ የሚችሉ ተናጋሪዎች እንግዶች እነማን ነበሯቸው?
በቅድሚያ በኢትዮጵያ ውስጥ የደረሰው የረሃብ የሚገልጽ 2 ከ10 እና እስከ 15 ያልበለጠ ቪዲዮ ክሊፕ ነበር። በጣም በፕሮፌሽናል የተዘጋጀ እሱም ፕሬዘንት ካደረግ በኋላ መድረኩ የተከፈተው በኢትዮጵያን ኮሚኒቲ የቦርድ ዳይሬክተር አቶ ሰሎሞን የሚባል እሳቸውን የከፈቱት መድረኩን። ከዛ በተጨማሪ ደግሞ ለወገን ደራሽ ግብረ ኃይል ቸርፐርሰን ንግግር ካደረገ በኋላ ከዛ ያው በዚህ እንቅስቃሴ የተካሄደ ዋናው በጣም የተለያዩ ፕሮግራሞች ነበሩ። በነገራችን መጥቀስ የምፈልገው ቢኖር በጣም ህጻኖች፣ ወጣቶች ዊ አር ዘ ወርልድ የሚለውም ሙዝም በመዘመር እንዲሁም ግጥሞችም ነበሩ ቀስቀሳ የሚያደርጉ። በዛ ላይ ከኢትዮጵያን ኮሚኒቲ ውጭ ለየት ያለ እንግዳ የነበረን የወርልድ ዲቪዥን ሪፕሬዘንታቲቭ ከኒውዮርክ መጥተው ስለ ፕሮሲጀሩ እንዴት አድርጎ እንደሚላክ ምን እንደሚያደርጉ ያንን በሚመለከት ዋናው የተረባረው ነው። ቀደም ብዬ እንደጠቀስኩልህ መዝናኛዎች ሙዚቃ ነበሩ ብለን ነበር፣ እንደዚሁም ኮሜዲያን ነበሩ ብለን ነበር። ሰው ብቻ በሀዘን ብቻ እንዳይወጣጠር ትንሽ ደግሞ ማዝናኛ እንድናደርግ ብለን ብዙ ሰዓትም አላገኝም። አብዛኛው ሰዓት ያጠፋን ኦክሽን ላይ ነበር። ሁለት የግብረ ኃይል ባልደረባዎች ፕሮፌሽናል ኦክሽነር ናቸው ማለት ያሉ ምናምን እንዲያው እንደ አጋጣሚ በእናንተ አካባቢ ሰው ከፈለገ ሪሊ መከራየት ይችላል። ሰዎች በጣም ብዙ ቅስቃሴዎች ናቸው።
ያን ያህል ጥሩ ነው።
በወቅቱ አንድ ኢትዮጵያዊ አርቲስት የሰጠን ስዕል ነበር። ኦክሽን ውስጥ ገብቶ ከ15,500 ድረስ አመጥቷል። ያ ኦክሽን ያ አርት
አጫርታችሁት?
የተሰጠንን አርት አጫርት ነው 15,500። በዛ አጋጣሚ አንዱ ከተማው ነዋሪ የሆኑ ባለሙያ እሳቸው ወሰዱት ማለት ነው።
ትልቁ አሸናፊ ነበሩ እሳቸው። አቶ ላክ ባለፈው ቅዳሜ ባስተላለፉን ፕሮግራም እንደገለጡልኝ የአትላንታው የኢትዮጵያ ማህበረሰብ ማዕከል በሱ ጃንጥላ ስር በሱ ስር ነው የተሰባሰባችሁት። ስብስቡ ምን ይመስላል ለማለት ነው ይህን ያነሳሁት። ምንድን ነው ከሃይማኖት ተቋማት ከሌሎችም ከሲቪክ ማህበራት እዚህ ውስጥ ያልተካተቱ ግን የመጡ እና የሰው ስብጥር ምን ይመስላል የመጡት?
በጣም ዋይድ ሬንጅ ነበር። ሪሊ
ሰፊ ነበር ነው የሚለው
ለመናገር በጣም የህብረት አቅጣጫ መንገድ የያዘ ነው መስሎ ከተለያየ ኢቨን ምንም እንኳን የተለያዩ ልዩነት ቢኖሩን በዚህ በጋራ ጉዳይ ላይ የቀረ ብሔረሰብ የለም ማለት ይችላሉ። የውጭም ለምሳሌ አፍሪካኖች የመጡ ነበሩ። አንዳንድ ቤተክርስቲያን ፓስተር የመጣ አንድ ቤተክርስቲያን ፓስተር የመጣ ነበር
ኢትዮጵያውያን ያልሆኑ። እሺ
እንዲያውም አንድ ኢትዮጵያዊ በአደባባያችን አስቀምጥ ነው ቁም ላይ የምናደርገውን እንቅስቃሴ ሲያስተርጉምለት ነበር። እንዲሁም ከሁሉም እምነት አኳያ ተጋብዘው ይመጡ አሉ ነበሩ። በዛ ላይ እኛ ብዛቱን ታይም ሰዓት መጠቀም የፈለግ ነው በዚሁ በስብስቡ ላይ ነበር። የመጡ ቼክ የሚሰጡ ነበሩ። ፈንድሬዚንጉ ላይ የተለየ ጠረጴዛ ነበር። በዛ ላይ ኦክሽን ላይ የሚሳተፋሉ እና ብዙውን ሰዓት ሪሊ በዛ ነበር የተናታቸው ተረባረብ ነው እና መድረኩ በጣም የተወሰነ ነበር። ለብዙም መድረኩን አልሰጠንም። ደግሞ ማያስፈላጊ ነው አላገኘሁም። ግን በአጠቃላይ ከአጥናፍ እስከ አጥናፍ ጥሪያችንም ሰምቶ ችግሯችሁ ችግራችን ነው፣ የኢትዮጵያ ችግር የሁላችን ችግር ነው። ይሄ ሃይማኖት አይጠይቅም፣ አገር አይጠይቅም፣ ወገን አይጠይቅም። ኢትዮጵያ መሆንም የለብን በዚህ ጉዳይ ላይ ለመድረስ በሚለው አርማ ሪሊ በጣም አመርቂ የሆነ ስብስብ ነበር ማለት እችላለሁ።
ጥሩ ምሳሌነት ያለው ነገር ነው። መልካም ነው። ለሌሎችም በዚህ ጉዳይ ላይ እንግዲህ እዚህ ዋሽንግተን አካባቢም የተሰባሰቡ አሉ። ባለፈው ቅዳሜ ከእርስዎ ጋር ቀርቧል አንደኛው አካል፣ ሌሎችም አሉ። በሌላም ስቴት የአሜሪካ ግዛቶች የሚንቀሳቀሱ አሉ። ምሳሌነቱ ነው እንግዲህ መወሰድ ያለበት። አሁን ወደፊት ምንድን ነው ያቀዳችሁት? በኢትዮጵያ ያለው ድርቅ ረሃብ እንዲህ በአንድ ጊዜ የሚቋረጥ አይደለም። መፍትሄ የሚሰጥ ነገር በአንዴ ይገኛል ባይባልም በሚቀጥለው ዙር ምን ለማድረግ አስባችኋል? ወይም ደግሞ ቀጣይነቱ እንዴት ነው እሱ ሊካሄድ የሚችለው?
ኢትዮጵያን ኮሚኒቲ አትላንታ ውስጥ በተለያዩ ጊዜ በደረሱት በኢትዮጵያኖች ላይ በደረሱት ካታስትሮፊክ የሆኑ ወይም ደግሞ በጣም አሳዛኝ ችግሮች በደረሱበት አካባቢ ለመድረስ ብሎ አንድ ያቋቋመው ድርጅት አለ። ይህም ግብረ ኃይል ኤመርጀንሲ ታስክ ፎርስ ይባላል። በኢትዮጵያኖች ላይ በውጭም በውስጥም በተለያዩ ምክንያቶች ችግሮች በሚፈጠሩበት ጊዜ ህብረተሰቡን እያሰባሰበ ለወገን ደራሽ ማድረግ የሚገባውን ኃላፊነት እየተወጣ ነው ይወጣልም እና ይሄ በቋሚነት ተቋቁሟል በኢትዮጵያን ኮሚኒቲ ስር። ቀደም ብለን እንደጠቀስከው እንግዲህ የኢትዮጵያ ያለውን ችግር ለመቅረፍ በተለይ በረሃቡ አኳያ ያለውን ችግር ለመቅረፍ የኔ ወይም ያንተ የሁላ ሳይሆን የሁላችን ኢትዮጵያኖች ጉዳይ ነው እና እንግዲህ ለወደፊቱ ጥሩ ጅምር ይሆናል። እንግዲህ ለጋራ ጉዳይ አብረን ለመስራት መቼስ እንግዲህ ቃል እንገባን ዋላ ብዬ አምናለሁ።
በጣም ጥሩ ነው። እንግዲህ በመጨረሻ አቶ ላከ ሂሳብ እንተሳሰብ እንዴ? እሁድ ነው የተደረገው። እሁድ የተደረገ ነገር ቆጥራችሁ ጨርሳችኋል ብዬ አላምንም። እንደው ከሆነ ግን ቢቻል በትክክል ባይቻል ደግሞ ግምት
በሚገባ በግምቱ እነግራለሁ። የቲኬት አሻጫ አውቶራችን መንገዶች ያው የደጋፊዎቻችን ህብረተሰቡ 50 100 200 300 ትኬት እየወሰደ ባለው ሰርክል ለመሸጥ እንደተከፋፈልን ያለው እና በአሁኑ ሰዓት ትኬቱን እየተረከብን ነው ያለ ነው። በወቅቱ መጥተው ስጠፋውን ያሰጡን ሰዎች ደግሞ ያው ቮለንተሮች እየላክን እየለቃቅም ነው እና ፓይፕላይን ላይ ያለን አትብር አለ እስከ
በመምጣት ላይ ያለ ማለት ነው።
እስከደወልክልኝ በኋላ ከ$50,000 በላይ ባንክ ቤት ገብቷል። ይሄ ጋራንቲ ነው እና ያው እንግዲህ ፓይፕላኑ እየመጣ ነው እየጠበቅ ነው። ጥሩ ውጤት ይኖረናል ብዬ አምናለሁ። እድልና ከሰጠን ነው አንድ ቀን ደግሞ ትክክለኛውን አማውንት ወደ ኢትዮጵያ የሚላከውን ገንዘብ ደግሞ እናሰራጫለን ማለት ነው። እንደዚሁም አሁንም ፈንድሬዚንግ አለን እየተቀበልን ነው። በተለይ ኦንላይን ያለው እየተቀበልን ነው እና ይሄን ይመስላል እንግዲህ ባጭሩ። በጠቅላይ ግን የኢትዮጵያ የአትላንታ ህዝብ ህብረተሰብ በጣም ነው ጥሪያችንን ሰምቶ በጣም ነው ያስደሰትን። እውነትም ለወገን ደራሽ ናቸው ማለት እችላለሁ።
ድንቅ ነው። የሚያስመሰግን ስራ ነው። እንግዲህ 50,000 የአሜሪካ ዶላር ባንክ ገብቷል። ደግሞ የእርዳታው ቧንቧ አሁንም አልቆመም እየጎረፈ ነው የሚሉኝ። መልካም ነው። ይቅናችሁ። መጨረሻ ላይ ቅድም እንዳሉት አጠቃላዩ ገንዘብ ሲታወቅ፣ በተለይ ኢትዮጵያ የተላከው ገንዘብ መጠን ሲታወቅ አጋጣሚ ፈልገን ለኢትዮጵያውያን ለአድማጮቻችን እንገልጣለን። አቶ ላከ ማለደ በአትላንታ የተሰባሰበው የግብረ ኃይል ወይም የእርዳታ አሰባሳቢ ግብረ ኃይል አፈቀላጤ ወይም ቃል አቀባይ አስተባባሪ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። መልካም ቀን።
እናመሰግናለን አዲሱንም እንግዶቹንም። ዴሞክራሲ በተግባር ይቀጥላል። አሁን
የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ በአሁኑ ወቅት እዚህ ዩናይትድ ስቴትስ ይገኛሉ። በቅርቡ በወቅቱ የኢትዮጵያ ሁኔታ ላይ ለአውሮፓ ፓርላማ አባላት ማብራሪያ ለመስጠት ብራስልስ እንደነበሩም ተዘግቧል። ዶክተር ብርሃኑን ወደ ዋሽንግተን ያመጣቸው ጉዳይ ምንድን ነው? በኢትዮጵያ መንግስት በአሸባሪነት መፈረጃቸው በጉዟቸው ላይ ችግር ፈጥሮ ይሆን? ድርጅታቸው አርበኞች ግንቦት ሰባት ንቅናቄ የወቅቱን በኦሮሚያ እየተካሄደ ያለውን ተቃውሞ እንቅስቃሴስ እንዴት ያየዋል? የሚሉትን ጥያቄዎች ጨምሮ ሰለሞን ክፍሌ ከዶክተር ብርሃኑ ጋር ባደረገው አጭር ቆይታ የተመለከታቸው ጭብጦች ናቸው። ወደ ውይይቱ የመጀመሪያ ክፍል እንዝለቅ።
እስቲ አስቀድመው ሁለገብ ትግል እያካሄድ ነው ከምትሉበት አካባቢ ወደዚህ ወደ ዩናይትድ ስቴትስበትን ምክንያት ቢነግሩን።
ወደ ዩናይትድ ስቴትስም ሆነ ወደ ሌሎች ሀገሮች የምንሄድባቸው ስራዎች አሉ። ባለፈው ጊዜ እንደምታውቀው አውሮፓ ነበርኩ ለስራ። አሁንም የተለያዩ ስራዎች ስላሉን ለእኛ ስራዎች መጥቻለሁ፣ ወደፊትም እመጣለሁ። ትግሉ የሚካሄድባቸው መስኮች ሰፊ ናቸው። በእነኝህ ቦታዎች ሁሉ መገኘት አስፈላጊ ሆኖ ሲገኝ እገኛለሁ።
እርሶ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ ሊቀመንበር ዶክተር ብርሃኑ ነጋ በኢትዮጵያ መንግስት በአሸባሪነት ተፈርጀዋል። መሳሪያ አንስተው መንግስትን በኃይል ለማስወገድ ይንቀሳቀሳሉ በሚል ነው በአሸባሪነት የተፈረጁት። በቅርቡ ወዲህ ወደ አውሮፓ እንዳሉት፣ አሁን ደግሞ ወደ ዩናይትድ ስቴትስ ሲጓዙ መንገድ ላይ የገጠመው ችግር ነበር ከቪዛና የመሳሰሉት ጋር?
በፍጹም ምንም የገጠመኝ ችግር የለም። በመጀመሪያ ስመጣ እዚህም ስመጣ ሆነ አውሮፓ ሲሄድ ምንም የገጠመኝ ነገር የለም። ምንም የገጠመኝ ጉዳይ የሌለበት ምክንያት የኢትዮጵያ መንግስት አሸባሪ አለ ማለት ሌላው ዓለም የኢትዮጵያ መንግስት የሚለውን ይሰማል ወር ይቀበላል ማለት እንዳልሆነ መቼም ግልጽ ነው። የኢትዮጵያ መንግስት አተረጓጎም አሸባሪ ማለት የወያኔን ስርዓት የሚቃወም ማለት ነው። ጋዜጠኛ ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ በሰላማዊ መንገድ ላይ ወጥቶ ሰልፍ ያደረገ ሊሆን ይችላል። ለወያኔ ስርዓት ሁሉም አሸባሪ ነው። አንድ ነገር መታወቅ ያለበት አይ ቲንክ ህዝቡን በግልጽ ቢያውቀው ጥሩ ይመስለኝ፣ ወያኔን መቃወም ብቻ ሳይሆን ወያኔን በመሳሪያም በታገዘ ትግል መቃወም አሸባሪ አያሰኝም። አሸባሪ ማለት ፍጹም ሰላምተኛ የሆኑ ሰዎችን፣ ምንም ጉልበት የሚባል ነገር የሌላቸውን ሰዎች፣ ሰላማዊ ሰዎችን ያለምንም መሰረት ዝም ብሎ የሚገድል፣ የሚያጠፋ፣ የሚጨፈጭፍ ማለት ነው እና በዚህ የአሸባሪነት ትርጉም የዓለም ህዝብ ሆነ እነኚህ የውጭ ሀገር መንግስታት እንዲህ አይነት በማህበረሰብ ላይ ሽብር የሚፈጥርን ስርዓት በመሳሪያ እንኳን መታገል በዚህ በአሜሪካ የነጻነት ትግል ወቅት እነሱን በግልጽ ያስቀመጡት ነው። የህዝብ የማይወክልን የህዝብን መብት የማያከብርን ህዝብ ላይ በጉልበት የተጫነን ስርዓት በመሳሪያ መታገል ትክክለኛ ብቻ ሳይሆን ከዜጎች የሚጠበቅ ግዴታ ነው የሚለው። ስለዚህ እነሱም ያውቃሉ ማን አሸባሪ እንደሆነ፣ ያኔ በሰላማዊ መንገድ የሚታገሉትንም ሆነ ሌሎችን ይሄንን ጨካኝ የዘራፊ ስርዓት እውነተኛ በህዝብ በተመረጠ ዴሞክራሲያዊ ስርዓት ለመተካት የሚደረግን እንቅስቃሴ እነሱም አሸባሪ አይሉም። ከዛም ባሻገር ግን ማህበረሰቡን እያሸበረ ያለው ማን እንደሆነ፣ ይሄን ማህበረሰብ እያሸበረ ያለው ወያኔ እንደሆነ በደንብ ያውቁታል። ስለዚህ ነው እንዲህ አይነት ጥያቄም በማናቸውም በኩል በእኛ ላይ እንደማይነሳ ግልጽ የሆነው ማለት ነው።
ወደ ቀጣይ ጥያቄ መንደርደሪያ እንዲሆን የነበር ጉዞውን በተመለከተ ችግር ገጥሞት ከሆነ ወይም ያደረጉት ጥንቃቄ ለማወቅ የፈለግኩት የአርበኞች ግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ላንሳቦ በምን ሁኔታ ላይ እንደሚገኙ ትከታተላላችሁ። በአንድ ፕሮግራማችን ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ሲናገሩ አቶ አንዳርጋቸው ጽጌ በእስር ቤት ችግር እንደሌለባቸው እንዲያውም ስለ ከተማዋ ልማት እያዞሩ እንደሚያሳዩቸውና ላፕቶፕ ተሰጥተው መጽሐፍ እየጻፉ እንደሆነ ነበር የተናገሩት። በወቅቱ የእናንተን አስተያየት በዚህ ላይ ማግኘት አልቻልንም ነበር። እስቲ አሁን እድሉን ልስጠው። ምን ይላሉ ዶክተር ብርሃኑ በዚህ የዶክተር ቴዎድሮስ አድሃኖም ገለጻ ላይ?
ቴዎድሮስ አድሃኖም የሚለውን ነገር ቴዎድሮስ አድሃኖም ብቻ አይደለም ማንም የዚህ ስርዓት ቁንጮ የሚለውን ነገር እውነት ነው ብቻ ሳይሆን እውነት ሊሆን ይችላል ብሎም ገምቶ መቀበል በጣም አስቸጋሪ እንደሆነ ይታወቃል። በኢትዮጵያ ውስጥ በዚህ ስርዓት ውስጥ እስረኞች በምን ሁኔታ እንደሚጠበቁ፣ ምን አይነት አካላዊም ሆነ ስነ አእምሯዊ ሰቆቃ እንደሚፈጸምባቸው በተደጋጋሚ የቀረበ ሲነገር የቆየ ነው። ስለዚህ አንዳርጋቸውን ለማሰር ያን ያህል በብዙ ሚሊዮን የሚቆጠር ገንዘብ አውጥተው እንትን ያደረጉ ሰዎች እጃቸው ከገባ በኋላ እንደ እንቁላል ተንከባክበነዋል ቢሉ ይሄንን የሚሰማ ያለ አይመስለኝም። እኛም እንግዲህ ከዚህ በፊት የቀረቡትንም ሪፖርቶች ከየእንግሊዝ ኤምባሲም አካባቢ የነበሩ ሰዎች ሄደው ያዩት ተናገሩት ከፍተኛ የሆነ በተለይ ስነ አእምሯዊ ሰቆቃ እንደሚደርስበት ነው የምናውቀው። አሁን ባለበት ሁኔታ በሳምንት አንድ ጊዜ ቤተሰብ እንደሚያየው በተለይ አባቱ እንደሚያዩት እናውቃለን። እሱ እንከታተላል ግን ይሄ ልክ ተዝናንቶ ተቀምጧል የእኛን ልማት እያየ ነው ምናምን የሚሉትን ጨዋታ ቴዎድሮስ ለራሳቸው ሰዎች ቢነግሯቸው ነው የሚሻለው። ለሌላው ህዝብ እንኳን ይህንን የሚሰማ ያለ አይመስለኝም።
ዶክተር ብርሃኑ እንደሚያውቁት በአሁኑ ወቅት ኢትዮጵያ ውስጥ በኦሮሚያ ክልል ከሁለት ወራት በላይ የዘለቀ የተቃውሞ እንቅስቃሴ አለ። ምናልባት ከዜናችን ሰምተውት ከሆነ ዛሬም በአንዳንድ አካባቢዎች ተቃውሞ ቀጥሏል። እንዴት ያዩታል እርስዎ ሁኔታውን?
በሁለት መልኩ ነው ማየው። አንደኛው በእውነት በተወሰነ ደረጃ ወያኔ የፈጠረው ዘውግ ላይ መሰረት ያደረገ የፖለቲካ ስርዓት በፍጹም ሰስቴነብል ያልሆነ እንደሆነ እና በፍጹም ሊቀጥል የማይችል እንደሆነ በግልጽ እያየን ያለንበት ሁኔታ ነው። ይህን ምለው በኦሮሚያ አካባቢ የሚደረገው ጥያቄ ብቻ ሳይሆን እንደምታውቀው ግጭት ግጭት የሌለበት የኢትዮጵያ አካባቢ አለ ለማለት በጣም ያስቸግራል። በጋምቤላ ውስጥ ከዚህ በፊት ሲደረግ ከነበረው የዘር ጭፍጨፋ ባሻገር እንደገና ከፍተኛ ግጭት ነው። በሶማሌ ክልል አሁን ኢሳና የማንነት ጥያቄ ተብሎ የሚነሳል። በጎንደር በቅማንትና በአማራ ሆን ተብሎ የሚፈጠር ልዩነት አለ። በኮንሶ የትም በለው ይሄ ጥያቄ በሁሉም አቅጣጫ ልክ እንደ አሸን የፈላበት ሁኔታ የምታየው በፍጹም ይሄ ማህበረሰብን እንደዚህ ሆን ብሎ ከፋፍሎ ከዛ በኋላ ደግሞ እንደ አንድ ማህበረሰብ አስተዳድራለሁ ወይም የፖለቲካ ስራ አስገነባለሁ የሚለው ፕሮጀክት ከሞላ ጎደል ለወያኔ ዝርፍ አይመች እንደሆነ ነው እንጂ የተረጋጋ ከራሱ የተጠረቀ ሰላማዊና ዴሞክራሲያዊ ህብረተሰብ ለመፍጠር በፍጹም የማያስችል መሆኑ እየታየ ያለበት ነው። ሁለተኛው የሚያመለክተው የዚህን ስርዓት ከምንም ነገር በላይ ዝርፊያ ላይ የተመሰረተበት ስርዓት መሆኑና ይሄን ደግሞ በሁሉም አካባቢዎች ግልጽ እየሆነ የመጣበት ነው። የዚህ የመሬት ቅርምትና የመሬት ንጥቂያ ጥያቄ ሰለሞን ምን ያህል በተባተልኩ አላውቅም። ሲጀምር አዲስ አበባ ነው። አባን ከተማ ህዝብ ከያለበት ከየመንደሩ ከየድሩ እያፈናቀሉ ለጊዜው ብር ላላቸው ለራሳቸው ሰዎች መሬቱን አከፋፍለው ጨርሰው ሌላ አሁን መሬት ስላጡ ነው አስፍተው ሌላውን ኦሮሚያ አካባቢ እንደገና ለቅርምት እየታገሉ ያሉት። ይሄን አይነት ቅርምት በጋምቤላ ከ2-300 ሺህ ህዝብ በላይ አፈናቅለው አድርገውታል። እዛም ቢሆን ህዝቡን ከመሬቱ አፈናቅሮ ለሀገር ውስጥና ለውጭ ባለ ሀብቶች በቅርብ ለሚያውቋቸው ለወዳጆቻቸው መሬት ለማከፋፈል ሲያደርጉት የነበረው እንቅስቃሴ ነው። በአፋር እንደዚሁ፣ ዋልድባ ሌላ ቦታ አይደለም፣ ኢቭን በራያ በትግራይ ዞንም መቀሌም እንኳን ድሆችን እያባረሩ ወያኔን ባለስልጣኖች ባለመሬትና ባለሀብት ያደረጉበት ሁኔታ ነው። እና ይሄ የዝርፊያ ስርዓት አንድ አካባቢ ብቻ ተቆር ሳይሆን ሁሉም ቦታ እየተደረገ ያለ የዝርፊያ ስርዓት መሆኑን የኦሮሞን ወገኖቻችን ለየት የሚያደርገው በቃን ማለታቸው ነው። እንዲህ አይነት ዝርፊያ ካሁን በኋላ አንችልም፣ ጫንቃችን ሊሸከሙ አይችልም። ስለዚህ በገዛ ሀገራችን በገዛ መሬታችን እንደፈለገ እየተባረን የምንኖርበት ሁኔታ ከሚፈጠር እየታግለን እንሞታለን ብለው በቆራጥነት መታገላቸው ነው። እና ይሄ ለእኔ በኢትዮጵያ ውስጥ የሚደረገው አጠቃላይ ትግል አንድ አካል ነው። ይሄ ትግል መደገፍ ያለበት ወገኖቻችን የሆኑ ኢትዮጵያውያን በመገደላቸው በእኛ ወገኖቻችን ላይ እየተደረገ ያለው የመሬት ዝርፊያ ወገኖቻችን እንደመሆናቸው መጠን እኛንም የሚመለከተን ስለሆነ፣ ከዛም ባሻገር ግን ሁሉም የኢትዮጵያ አካባቢ የሚደረግ አንድ አይነት የዝርፊያ ስርዓት ውጤት ስለሆነ ነው ይሄንን ትግል ሁሉም ኢትዮጵያዊ ሊቀላቀለውና አብሮ አገራዊ ትግል ሊያደርገው የሚገባው ብዬ ነው ማለት። ስለዚህ እነኝን ወገኖቻችንን የምንደግፍበት የምንተባበርበት አብረን የምንታገልበት ሁኔታ ነው መፍጠር ያለብን። እንደኛ ድርጅታችንም እሱን ነው እያደረገ ያለ።
ዶክተር ብርሃኑ፣ ኦሮሚያ ውስጥ ያለው የተቃውሞ እንቅስቃሴ እነሱ እንደሚሉት ሰላማዊ ነው፣ እርስዎ ደግሞ እንቅስቃሴው ሊደገፍ ይገባል ይላሉ። ከእርስዎ የትግል ፍልስፍና ማለትም ትጥቅ ትግልን ካካተተ ትግል ጋር አይቃረንም?
ነው፣ በፍጹም አይቃረንም። እንደምታውቀው ሰለሞን፣ እኛ አንድ አይነት ትግል ትጥቅ ብቻ ትግል ነው መደረግ ያለበት የሚል እምነት የለም። በእኛ እምነት የወያኔን ስርዓት ጥሎ እውነተኛ ዴሞክራሲያዊ ስርዓት ለመገንባት ይህ ስርዓት የቆመባቸውን ምሰሶዎች በሙሉ አንድ በአንድ መናድ አለባቸው ብለን እናምናለን። ከነኚህ ምሰሶዎች አንዱና ዋናው የወያኔ የመከላከያና የደህንነት ተቋም ነው። እሱን ማፍረስና እሱን መታገል ያስፈልጋል ብለን እናምናለን። ከዛ ባሻገር ግን የቆመበትን የኢኮኖሚ መሰረት መናድ አስፈላጊ ነው ብለን እናምናለን። በዚህ ዙሪያ በህዝባዊ እምቢተኝነት ሊሰሩ የሚችሉ ብዙ ይህንን የኢኮኖሚ መሰረት ለመናድ የሚደረጉ እንቅስቃሴዎች ሊኖሩ ይችላሉ ብለን እናምናለን። በአጠቃላይ ይሄ ህዝብ አልገዛም የሚልበት ከመሳሪያም ውጭ አልገዛም የሚልበት የህዝባዊ ምስኝነት ትግል ማድረግ አለበት ብለን እናምናለን። ይሄንን ደግሞ እኛም እያደረግነው ነው። እኛም በዚህ ዙሪያ እያደራጀን ነው። አርበኞች ግንቦት ሰባት እንደ ድርጅት አንድ አይነት ትግል ብቻ ሳይሆን ሁሉን አይነት ትግል መደረግ አለበት ብሎ ነው የሚያምነው። ለዚህ ነው የእኛ ትግል አካልም ብለን የምንወስደው። በየትኛውም አይነት ሁኔታ በኢትዮጵያ ውስጥ የሚደረግ ትግል የጋራ ትግላችን አካል ነው ብለን ነው ማለት። እኛ ኖርንበትም አልኖርንበትም፣ እኛ አደራጀነውም አላደራጀነውም፣ አላማው ኢትዮጵያን እውነተኛ ዴሞክራሲያዊት አገር ለማድረግና ይሄንን ላያችን ላይ እንዳልክት ተጣብቆ እየዘረፈ ያለን በእውነት በሚገርም ሁኔታ አገር የሚያጠፋና የሚሸጥ ስርዓት ነው። በሁሉም መልክ የመታገል የሁላችን ጉዳይ ነው።
አድማጮች፣ ዶክተር ብርሃኑ ነጋ በውይይታችን ላይ ላነሷቸው ነጥቦች ከኢትዮጵያ መንግሥት በኩል ምላሽ ለማግኘት ሞክሬያለሁ። ወደ መንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ እንዲሁም ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ ቢሮ ስልኮች ደውዬ ነበር፣ ምላሽ አላገኘሁም። በዶክተር ብርሃኑ ነጋ በዛሬው ውይይት ለተነሱና በቀጣዩ ሁለተኛው ዝግጅት ለሚሰጡ አስተያየቶች ምላሽ ለማግኘት ጥረቴ ወደፊትም ይቀጥላል። በተለይ በኦሮሚያ ክልል ያለውን ሁኔታ አስመልክቶ ግን ከኢትዮጵያ መንግሥት አንድ ከፍተኛ ባለሥልጣን ባለፈው ሳምንት ቅዳሜ የተሰጠ መግለጫ መኖሩን ላስታውስ እፈልጋለሁ። በኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪዋ ወይዘሮ አስቴር ማሞ በወቅቱ እንደተናገሩት በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው። ይህም አስተያየት በክልሉ የተካሄደ ግምገማ ውጤት ነው ብለዋል።
ሰሎሞንና እንግዳውን ዶክተር ብርሃኑን ላመስግንና ወደ ተከታዩ ዝግጅት እንለፍ። የመጽሐፍ ምረቃ ልዩ ቅንብር ነው። በእውቀቱ ስዩም ደራሲና ገጣሚ ነው። እስካሁን 6 መጽሐፍትና ስብስብ ሥራዎቹ ያሉባቸውን 2 ሲዲዎች አሳትሟል። የከትናንት በስቲያው እሁድ በሃዋርድ ዩኒቨርሲቲ ብላክበርን ሴንተር አዲሱ የበውቀቱ ስዩም ከአሜን ባሻገር የተሰኘ መጽሐፍ ተመርቋል። ጽዮን ግርማ ከመድረክ ጀርባ አነጋግራው ነበር።
ከአሜን ባሻገር የተሰኘው መጽሐፍ ከመጨረሻ ስራ በኋላ ዘግይቶ የወጣ ስራ ነው። በጣም ቆይቷል። ለምንድን የቆየበት
ምክንያት በአንዳንድ ለመጽሐፉ ግብዓት የሚሆኑ መረጃዎችን ስፈልግ እንዘገይች እያለው አንዳንድ ጥናትና ምርምር የሚያስፈልጋቸው መጣጥፎች ነበሩ መጽሐፍ ውስጥ መካተት ያለባቸው። እነሱን ለማግኘት ፈልግ ዘግይቻለሁ። ሌላው ግን ሰርቼ ያስቀመጥኳቸው ሌሎች ስራዎችም አሉ። ስለዚህ ስሰራ ነበረ። በመካከል ያለው ክፍተት ያላሳተምኩበት ነው እንጂ ያልሰራሁበት ጊዜ አይደለም። ስለዚህ ለማካካስ ሌሎችን ማውጣታችን አይቀርም።
እስካሁን ድረስ ወደ 5 መጽሐፎች ስታሳትምና 2 ሲዲ ደግሞ እንደዚሁ አሳትመዋል። እንደዚህ አይነት ስነ ስርዓት ባለው ሁኔታ መጽሐፍ አስመርቃ አታውቅም እኔ እስከማውቀው ድረስ። አሁን እንደዚህ ሰው ይሄ ሁላ ሰው አዳራሹ ሞልቶ ተሰብስቦ መጽሐፍ በዚህ ሁኔታ ሲመረቅ ምን ተሰማ?
በጣም ያልጠበቅኩት ነበረ። በእርግጥ የመጽሐፉን ዝግጅት መጀመሪያ ሀሳቡን ያመጡት ጓደኞቼ ናቸው። እኔ መጽሐፍ አስመርቄ አላውቅም እና እንደዚህ ይህን ያህል ሰው መጥቶ ይታደማል ብዬ አስቤ አላውቅም ነበረ። ምክንያቱም አሜሪካን ሀገር ሰዎች በጣም እንዲህ ባለ ዝግጅት ላይ የመገኘት ልማድ ብዙም የላቸውም ሲባል ነበር የማውቀው። ግን በእኔ ዝግጅት ላይ ብዙ ሰው ነው የተገኘ። ብዙ ወዳጆቻችን፣ ብዙ አንባቢዎች ተገኝተው ስነ ስርዓት ባለው ሁኔታ ዝግጅቴን ታድሟል።
ከመድረክ ጀርባ እያየሁ ነበር ልትወጣ ስትል መጨነቅ፣ መጠበብ፣ መረበሽ፣ ወደዛ ወደዚህ መንጎራደድ አይነበርና የመጽሐፍ ምርቃት ስለሆነ ነው ወይስ ከዚህ በፊትም ወደ መድረክ ልትወጣ ስትል እንደዚህ አይነት ስሜት አለ?
እውነት ነው። እኔ ብዙ ጊዜ የራሴን የአደባባይ ሰው ነኝ ብዬ አላስብም። የሳሎን ሰው ነኝ እና መድረክ ላይ ስወጣ የጻፍኩትን ለማንበብ ከሆነ ብዙ ችግር የለብኝም። ግን መድረክ ላይ የመናገር ልማድና ተሰጥኦ የለኝም። ስለዚህ ትንሽ ያው መርበትበቴ፣ ትንሽ መደናገጥ ያልቀረም።
ከአሜን ባሻገርን ነው ዛሬ ያስመረከው። ከአሜን ባሻገር ያልከው ለምንድን ነው?
ከአሜን ባሻገር ማለት አሜን ብለን ስንቀበላቸው የቆየናቸውን የታሪክ አስተያየቶች፣ አልፎ የፖለቲካ አስተያየቶች፣ ስለ አኗኗራችን የሚገልጹ ሀሳቦች በተቋማት በኩል በትምህርት ቤትም ሊሆን ይችላል፣ በመንግስት መገናኛ ብዙሀን ሊሆን ይችላል፣ ወይም ደግሞ መንግስታዊ ባልሆኑ በተለያዩ ተቋሞች አማካኝነት የሚቀርቡልንን የተዛቡ አስተያየቶች ግን እኛ አሜን ብለን ያው ተደጋግመው ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት። በዛ ምክንያት ነው አሜን ብለን ከምንቀበላቸው ነገሮች ባሻገር ያለው እውነታ ምን ይመስላል የሚለውን ለማሳየት ነው የጻፉት መጽሐፉ ነው።
ይህንን ሀሳብ ስታነሳ ማህበረሰቡ አሜን ብሎ የሚቀበላቸው ሀሳቦች ምናልባት አንድ ማህበረሰብ እንደ ራሱ ወይም ደግሞ እንደ አንድ መለያ አድርጎ የሚቀበላቸው ሊሆኑ ይችላሉ። ከዚህ ባሻገር ያሉትን ብለህ ስታነሳ ጨቃጫቂ ይሆናሉ ያነሳቸው ሀሳቦች ብለህ ታስባለህ? አመራማሪ ይሆናሉ ብለህ ታስባለህ? ምን አይነት ነገሮችን ይፈጥራሉ ብለህ ትገምታለህ?
እኔ አንድ ጻፊ ያው እስቲ አጨቃጫቂ ሐሳብ ልጻፍ እስኪ አወዛጋቢ ሐሳብ ልጻፍ ብሎ አይጽፍም። የሚጽፈው ምንድነው? እኔ እንደኔ ብሎ ደግሞ እኔ ማስበው ደግሞ እንደዚህ ነው፣ እስካሁን የሰማሁት የተነገረኝ ይሄን ይመስላል፣ ግን እንደኔ ብሎ የሚያቀርበው ነገር ይኖራል። እኔም እንደዛ ነው ላረግ የፈለኩት። የተነገረኝ ነገር ተመራመሬ ከደረስኩበት ጋር አይገናኝም። ስለዚህ ተመራመሬ የደረስኩበት አንብቤ የደረስኩበት ወይም አይቼም የደረስኩበት አንዳንዴ በእይታ በቦታው ተገኝቼ የመረመርኳቸው ነገሮች አሉ፣ ካየሁት ነገር ጋር አይገጣጠምም እና ያየሁትን የዳሰስኩትን ወይም ደግሞ በምርምር የደረስኩበትን ነገር ከአንባቢዎች ጋር ልካፈሉ ብዬ የጻፉት ነገር ነው። ከዛ በኋላ ስላለው ምላሽ እኔ ከእኔ የወረደ ነገር ነው፣ የኔ ጉዳይ አይደለም ብዬ ነው ማስበው።
ግን ደግሞ አንተ እንዳልከው እንደዚህ አይነት ስራዎች ሲቀርቡ ሰዎች እንዲመራምሩ እንዲጠይቁ ወደ ተሻለ ወደ ሌላ ደግሞ አቅጣጫ እንዲያመላክቱ እንደዚህ አይነት መጽሐፎች ይጻፋሉና ከዛ አንጻርስ ይሄን መጽሐፍ መነሻ አድርገው ሌሎች የምርምር ስራዎች ቀርቡ ይችላሉ? ወይም ይሄን ሀሳብ መነሻ አድርገው እኮ እንደዚህ አይነት ነገር ሊመጣ ይችላል ብለህ አስበህ የጻፍከዋለህ?
እኔ ምንድነው የኔን መጣጥፎች አንብቦ ሰዎች እንደኛ አገራቸውን የሚመለከቱበት ወይም የአገራቸውን ታሪክ የሚመለከቱበትን መንገድ በሌላ አይን ሊያዩ የሚችሉበት መንገድ ሊኖር ይችላል ብዬ አስባለሁ፣ ወይም ቢኖር ደስ ይለኛል። በሰዎችና በሰዎች መካከል ያለ ግንኙነት አሁን አንዳንዴ የማስበው ነገር አለ፣ የማየው ነገር አለ። ምንድነው ባለፉት ሁለት አስርት ዓመታት በተለይ የሚጻፉ አንዳንድ መጽሐፎችን ስመለከታቸው መጽሐፎቹ በህብረተሰብ መካከል በተለይ በኢትዮጵያ ህዝቦች መካከል ያለውን ትስስር የሚያላሉ አልፎ አልፎም ደግሞ እንዲበጠስ የሚገዘግዙ አስተያየቶችን፣ ሀሳቦችን ያለው እነዚያ ሀሳቦች ልሞግታቸው ይገባል። ምክንያቱም አብሮ መኖራችን ይሸረሽሩታል፣ ለህልውናችን አስጊ ናቸው ብዬ አስባለሁ። ስለዚህ እነሱን የሚሞግቱ ነገሮችን ለመጻፍ ሞክር ያለው አውዳሚ ሀሳቦችን ብዬ የማስባቸውን ሀሳቦች ለመፋለም ሞክር ያለሁ።
በአጠቃላይ መጽሐፉ ፖለቲካዊ ነው? የታሪክ ምርምር ነው? ማህበራዊ ነው? ምንድን ነው ይዘቱ?
መጽሐፉ የተለያዩ ሀሳቦችን የያዘ ስለሆነ ያየኋቸው፣ ያነበብኳቸው፣ በምርምር የደረስኩባቸው ሀሳቦችን የተለያዩ ሀሳቦችን የያዘ መጽሐፍ ነው ብዬ ማስብ።
በእውቀቱ ታሪክ ታነሳለህ፣ ስለ ታሪክ ትጽፋለህ እና አንዳንድ ሰዎች የታሪክ ተመራማሪ ስላልሆነ ታሪክን ተመርኩዞ የሚያቀርበው ሀሳብ ምን ያህል ተቀባይነት አለው በሚል ጥያቄ ያነሳሉ።
እኔ ያው ስለ ታሪክ ለመጻፍ የግድ የታሪክ ባለሙያ መሆን አለብኝ ብዬ አላስብም። በሙያ ጸሐፊ ነኝ፣ ደራሲ ነኝ እና ከራሴ ሙያ አንጻር ታሪክን የምመለከትበት መንገድ አለ። ያን መንገድ ለማሳየት ሞክሬያለሁ። የራሴ ምርጫ አለ፣ የራሴ ፍላጎት አለኝ፣ የራሴ ዝንባሌ አለኝ። ስለዚህ ከዛ ተነስቼ ለመዳኘት የሞከርኩትን ነገር ነው የማቀርበው። የግድ አንድ ሰው ስለ ታሪክ ለመተቸት የታሪክ ባለሙያ፣ የታሪክ መምህር መሆን አለበት ብዬ አላስብም።
ይሄ መጽሐፍ ምን ያህል ሌሎች ሰዎችን እንዲጠይቁ እንዲመራመሩ ወይም ደግሞ እንደ አንድ የምርምር አጋዥ መጽሐፍ ሆኖ ያገለግላል ትላለ? በምን ደረጃ
አላውቅም፣ ግን የኔ መጽሐፍ አንብቦ ይሄ ጉዳይ ከታሪኩ እውነታ ጋር አይመጣጠንም፣ አይጣጠምም ብሎ የሚያስብ ሰው የራሱን ሀተታ፣ የራሱን ትችት ሊያቀርብበት ይገባል። እንዲሁም ደግሞ ተጨማሪ ነገር ማቅረብ የሚፈልግ እኔ ባቀረብኩት ላይ ተነስቶ ሌላ ነገር የተሻለ ጥናት ለማምጣት የሚሞክርም ሰው ካለ ምናልባት ሊያግዘው ይችላል። እኔ የሰራሁት ብዬ አስባለሁ።
በቅርቡ በእርግጠኝነት መጽሐፉን ሙሉን ጨርሼ አንብቤ ሰፋ ያለ ቃለ ምልልስ ይኖረናል ብዬ አስባለሁ። ለዛሬው አመሰግናለሁ።
እኔም በጣም አመሰግናለሁ።
በእውቀቱ ስዩምን እንዲሁም ባልደረባዬን ጽዮን ግርማን አመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። አሁን እዚህ ስቱዲዮ ከገባን የደረሰን አንድ ዜና አለ። የአረና ንቅናቄ ሊቀመንበር አቶ አንዶም ገብረስላሴ ሁመራ ውስጥ የፓርቲያቸውን ስብሰባ ለማድረግ እየተዘጋጁ ሳሉ በቁጥጥር ስር መዋላቸውና መታሰራቸው ተነግሮናል። ለቀሪ ማጠቃለያ ዜና አሉላ
አመሰግናለሁ። ሰለሞን ተወልደ እያስታወሰን ነው። የህዝብ ግንኙነት ኃላፊ ናቸው።
ኃላፊ ቅርታ
አስተካክለናል። አድማጮች፣ የማጠቃለያ ወሬዎቹን በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፓርቲዎቻቸውን ወክለው በእጩነት ለመቅረብ በመፎካከር ላይ የሚገኙት ተወዳዳሪዎች የትላንት በስቲያው ማክሰኞውን የመጀመሪያዋን የየግዛቶች ውድድር ያስተናገደችውን የአይዋን ምርጫ መጠናቀቅ ተከትሎ ፊታቸውን ወደ ሰሜን ምስራቋ ዩናይትድ ስቴትስ ክፍለ ግዛት ኒው ሃምፕሸር አዙረዋል። ተፎካካሪዎቹ የፊታችን ማክሰኞ ድምፅ ሰጪዎች ምርጫቸውን ከሚያካሄዱበት ወይም ለይተው ከሚያስታውቁበት ቀን አስቀድሞ ሌላ ዙር ክርክር ያደርጋሉ ተብሎ ተጠብቋል። አድማጮች፣ ለሰዓቱ ማጠቃለያ ይኸው ነበር። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።